የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመሰማችሁ ጉዳዮች መካከል
እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው። ምክንያቱም በሐሳብ መጋጨት በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው ያለው።
ዶክተር አሰግድ ወርቅ አለመሆን ነው የሰማነው። የአመራር ጥበብ አሰልጣኝና የአነቃቂ ንግግሮች አቅራቢም ነው። አሉታዊነት በበዛበት ሁኔታ ውስጥ ወጣቶች ሊያጤኗቸው ስለሚገቡ መላዎች ቆየት ብሎ ያጫውተናል።
Right now, we are learning how to assemble drone right from the start, considering its weight, considering the center of gravity.
አሁን ላይ ድሮን ከመጀመሪያው ጀምሮ እንዴት እንደሚሰራ እየተማርን ነው።
ማላዊ ውስጥ የድሮን መገንቢያና ማሰልጠኛ ተከፍቷል። በዚያ ከሚሰለጥኑ ወጣቶች አንዷን የሰማናት ሙሉ ዘገባው ቆየት ብሎ ይሰማል። የሀገራችንን ወቅታዊ ጉዳዮች የሚያወሱ የስፖርት መንደርንም የሚቃኙ መሰናዶዎች አሉን። የሙዚቃ ግብዣም አይዘነጋም። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። ከሁሉም በፊት ግን አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
በዛሬው ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ፊት ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። ከተነሱላቸው ጥያቄዎች መካከል ስለ ሀገረ መንግስት ህልውና፣ በደምቢዶሎ ዩኒቨርሲቲ ስለታገቱት ተማሪዎች፣ በወለጋ አካባቢ ስላለው ግጭት፣ ስለ ህዳሴ ግድብ ግንባታና ስለ ኢትዮጵያ የኤሌክትሪክ ኃይል አቅርቦት፣ ስለ መንግስት የልማት ድርጅቶች እንዲሁም ስለ አንበጣ መንጋ ናቸው። ጠቅላይ ሚኒስትሩም ምላሻቸውን ሰጥተዋል። አድማጮች፣ የዚህ ዜና ዝርዝር አዲስ አበባ የሚገኘው ጋቢያችን መለስታቸው አማ ቆየት ብሎ ይነግረናል። ቻይና በአፍሪካ ካሏት ከፍተኛ ዲፕሎማቶች አንዱ የሆኑት የደቡብ አፍሪካ አምባሳደሯ አፍሪካውያን በኮሮና ቫይረስ ምክንያት መሸበር አይገባቸውም ማለታቸው ተገለጸ። አፍሪካ ውስጥ እስካሁን በቫይረሱ መጠቃቱ የተረጋገጠ ሰው የለም። አምባሳደር ሊን ሶንግቲያን ሀገራቸው ወደ ደቡብ አፍሪካ የሚጓዙ ጎብኚዎችን እየተከታተለች መሆኗን ገልጸው ቻይና ውስጥ ደግሞ ለቫይረሱ የመጋለጥ ስጋት ላይ ሊሆኑ የሚችሉ በሺዎች የሚቆጠሩ የአፍሪካ ተወላጆችን የሕክምና ክትትል እየተደረገላቸው ነው ብለዋል። አፍሪካውያን ኮሮና ቫይረስ እንዳይስፋፋ ሊያደርጉት የሚችሉት ነገር ከሁሉም ትልቁ መረጋጋትና ባሉበት መቆየትም ነው ብለዋል አምባሳደሩ። ይህ በእንዲህ እንዳለ ቻይና የኮሮና ቫይረስ ወረርሽኙን ለመቋቋምም በጥድፊያ ያስገነባችውን ባለ 1000 አልጋ ሆስፒታል ዛሬ ከፍታለች። በበሽታው እስካሁን ከ17200 ሰዎች በላይ የተጠቁ ሲሆን ቢያንስ 361 ሰዎች ሞተዋል። የዓለም የጤና ድርጅት እንዳስታወቀው የብዙ ሺዎች ሰዎች የደም ናሙና ምርመራ ውጤት ሲታወቅ የቫይረሱ ተጠቂዎች ቁጥር እንደሚጨምር ይጠበቃል። የዓለሙ የጤና ድርጅት ወረርሽኙን ባለፈው ሳምንት ዓለም አቀፍ አጣዳፊ የጤና ስጋት ሲል አውጆታል። እስካሁን ቫይረሱ በ23 ሀገሮች ከተገኙት 150 ገደማ ከሚሆኑ ተጠቂዎች በስተቀር በአመዛኙ ተጋላጮቹ ያሉት እዚያው ቻይና ውስጥ ነው። ትላንትና ፊሊፒንስ በቫይረሱ የተጠቃ አንድ ሰው በሀገሯ እንደሞተ ገልጻለች። ከቻይና ውጪ የመጀመሪያው መሆኑ ነው። ዩናይትድ ስቴትስን ጨምሮ አንዳንድ ሀገሮች ከቻይና በሚገቡ ተጓዦች ላይ ገደብ የጣሉ ሲሆን የቻይና የውጭ ጉዳይ ሚኒስቴር እርምጃውን ነቅፏል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ዩናይትድ ስቴትስን ለወረርሽኙ ምላሽ ይህ ነው የሚባል እርዳታ ሳትሰጥ ፍራቻ ታዛምታለች ሲሉም ወቅሷል። ዩናይትድ ስቴትስ በቫይረሱ መጋረጡ የተረጋገጠ 9ኛ ሰው መገኘቱ በሳን ፍራንሲስኮ ከተማ መገኘቱም ተነግሯል። ለበርካታ ወራት የምረጡኝ ዘመቻ ሲያካሂዱ የከረሙት የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዝዳንታዊ እጩ ተፎካካሪዎች ዛሬ ማታ ለመጀመሪያ በተጨባጭ የመጀመሪያ ጊዜ የመራጭ ድምጽ ያቀርባሉ። ይህ የዛሬ ማታ የአዮዋ ክፍለ ግዛት ዴሞክራቶች የሚያካሂዱት ሸንጎ በመጪው አገር አቀፍ ምርጫ ከሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ጋር የሚፎካከርላቸውን እጩ መምረጥ ያስጀምራቸዋል። እጩ መረጣው ዛሬ የሚጀምርባት የመሃል አሜሪካ ክፍለ ግዛት አዮዋ ከአጠቃላይ የሀገሪቱ ሕዝብ 1% የማይሞላው ሕዝቧ እጅግ የሚበዙት ነጮች ሲሆኑ እያደገ ያለውን የዘረኝነትና የብሔረሰብ ብዝሃነትን የሚያንጸባርቅ ባይሆንም በተለምዶ ግን በየ4 ዓመቱ በሚካሄደው ፕሬዝዳንታዊ ምርጫ ዘመቻ የመጀመሪያዋ መራጭ ድምጽ ይሰጥባታል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ይቀጥላል። በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ቀዳሚው ጉዳይ ወደ ህዝብ ተወካዮች ምክር ቤት ይወስድናል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለህዝብ እንደራሴዎች በሀገሪቱ ወቅታዊ ሁኔታ ላይ መግለጫ ሰጥተዋል። ጥያቄም ሲመልሱ አርፍደዋል። የአዲስ አበባው ወኪላችን መለስካቸው አማሃ ጉዳዩን ሲከታተለው ነበረ። አበይት ነጥቦችን ሊያጋራን በቀጥታ ስልክ መስመራችን ላይ ይገኛል። መለስካቸው እንዴት አመሸህ?
እንዴት አመሸህ? ደህና ወይ?
ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ያቀረቡትን ንግግር ተከታትለዋል። ዋነኛ ማጠንጠኛ ነጥቦቹ ምን ነበሩ? የንግግሩ
እንግዲህ ለነገሩ ንግግራቸው የተመሰረተው በተወካዮች ምክር ቤት አባላት በተነሱ ጥያቄዎች ላይ ነው። አባላቱ ደግሞ ያነሱት ጥያቄዎች በአብዛኛው የሚያተኩረው በሀገሪቱ በአሁኑ ጊዜ ባለው በተለያዩ አካባቢዎች ባሉት ችግሮች፣ በተለይ የሰላም እጦትና በአንዳንድ አካባቢዎች ደግሞ ህዝቦች ሰዎችን በማገት ላይ የተመሰረተው እንዲሁም ህገወጥነት በአጠቃላይ በሀገሪቱ ላይ እየሰፈነ በመሆኑ መንግስታቸው እነዚህን የተለያዩ ህገወጥ ድርጊቶች ለማስቆምና የተረጋጋ ሁኔታ ለመፍጠር ምን እያደረገ እንደሆነ የሚጠይቁ ናቸው። በተለይ የመጀመሪያዎቹ አራቱ ጥያቄዎች የምክር ቤት አባላት በእነዚህ ጥያቄዎች ላይ ይዘታቸው አንድ የተባላቸው በእነዚህ ጥያቄዎች ላይ አተኩረው ነበረ እና እሳቸውም እንደመለሱት እንግዲህ በትክክል በአሁኑ ጊዜ በኢትዮጵያ የምትገኝበት ሁኔታ የሞት የሽረትና የመጨረሻ ከፍተኛ ፈተና የተሞላበት ወቅት ነው ብለው ገልጸውታል። ይሁንና ታዲያ ይህን አስቸጋሪ ፈተናም አልፈው እሳቸውና የሚመሩት የለውጥ ኃይል ኢትዮጵያን እንደሚያስከትሉ በእርግጠኝነት ተናግረው ነበረ። እንደዚሁም እንግዲህ ከእነዚህ ጥያቄዎች አንድ የሆነው በምዕራብ ወለጋ በአጠቃላይ በወለጋ አራት ዞኖች ያለው የጸጥታ ሁኔታ እንዴት ሊሻሻል እንደሚችል ተጠይቀው ነበረ። እሳቸው እንዳሉት በምንም አይነት ቢሆን የሚሻለው ሁልጊዜም ቢሆን የሰላም መንገድ እንደሆነ በሰላም ሊጨርሱት እንደሚፈልጉ፣ ይሁንና በአንድ ሀገር መንግስት በዚህም ምክንያት የመጨረሻ ህግ ወደ ማስከበር ሊገድ እንደሚችል ተናግረዋል። ሌላው ያስቀድም እንዳልኩ ናታይ በታላቁ የህዳሴ ግድብን በተመለከተ ፍሩ እንደሚተረት ድርድሮች ውጤት ላይ የተመሰረተና ምን ለማድረግ ታቅዷል ወይም ድርድሩ ምን ደረጃ ላይ ደርሷል የሚል ነበረ። ድርድሩ ወደ መጨረሻ ደረጃ ደርሶ ተደራዳሪዎቹ ማጠቃለያ ፊርማውን ለማፈረም ሲደውሉላቸው ፊርማው በቀጣይ ውይይት ቆይ እንዳ አቅጣጫ እንደሰጡና እንደዘገየም ተናግረዋል። በዚህም ምክንያት ከፕሬዚደንት ትራምፕ ጀምሮ የተለያዩ የሀገሪቱ መንግስት ባለስልጣናትና የዓለም ባንክ ባለስልጣኖች ጭምር እንዳናገሯቸው ተናግረዋል እና ነገር ግን ያለ ጥርጥር ይህም በሰላም እና ሁሉንም ወገን በማይጎዳ ሁኔታ ውሉ እንደሚፈረም እንደሚፈጸም ያላጋገጡት ነገር ቅድም በተለይ በደምቢዶሎ ዩኒቨርሲቲ ከደምቢዶሎ ዩኒቨርሲቲ ወጥተው አድራሻቸው የት እንደሆነ ያልታወቁ ተማሪዎችን በተመለከተም የመጨረሻ የሚታወቀው ነገር ብለው ለምክር ቤቱ የተናገሩት ጊዜ በእነዚህ በታገቱ ወገኖች ላይ ያለ ጥርጥር የሞትም ሆነ ሌላ አደጋ መድረሱን ምንም የሚያረጋግጥ ደረጃ እንደሌለ፣ ነገር ግን በምክትል ጠቅላይ ሚኒስትሩ የሚመራ ቡድን ጉዳዩን በቅርበት እየተከታተለ እንደሆነ
በጣም አመሰግናለሁ። መለስካቸው አመሃ የአሜሪካ ድምፅ ራዲዮ የአዲስ አበባ ወኪል ስለሰጠን መረጃ እጅግ በጣም አመሰግናለሁ። በአድማጮቼ ስም የተባረከ ምሽት ይሁንልህ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ዶክተር አሰግድ ወርቅ አለማው ሀብትውልድ በተለያዩ የዩናይትድ ስቴትስ ግዛቶች እየዞረ የአመራር ጥበብ ስልጠናዎችን ይሰጣል። አነቃቂ ንግግሮችንም አድራጊ ነው። የመድረክ አስተባባሪና ደራሲም ነው። አዎንታዊ አስተሳሰቦችን ለማበልጸግ በወጠኑ የማኅበራዊ መገናኛ ትምህርቶቹም ይታወቃል። ከጥቂት ደቂቃዎች በፊት በአሁኗ ኢትዮጵያ ውስጥ ወጣቶች ሊኖራቸው ስለሚገባው ሚና ምልከታውን ጠይቄው ነበረ። በነገራችን ላይ አንተ እያልኩ የምጠራው ለተሻለ መግባባት አንቱታውን እንድተው ስለመከረኝ መሆኑ ይጤንልኝ። ዶክተር አሰግድ ግጭቶችን በተመለከተ ምልከታውን ከሚያጋራበት እንጀምር።
እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው። ምክንያቱም በሀሳብ መጋጨት፣ በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው የሚያሳየው። ምንም ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች፣ እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ህይወት ሲወስዱ አገሪቷ ወደፊት እንዳትሄድ የሚያስችል ችግሮች እዳ ሲያመጣ፣ ችግር ሲያመጣ፣ መፈናቀል ሲያመጣ ነው። እና ግጭት መፍራት ሳይሆን ግጭቱን እንዴት አድርገን ነው ልዩነታችንን ፈተን የተሻለ ቦታ እንድንሄድ የሚያደርገው፣ የግንኙነታችንን አጠናክረን የተሻለ ሀሳብ እየገዛ ወደ ተሻለ ደረጃ መሄድ እንዴት ነው የምንችለው ብሎ እዛ ላይ ትኩረት ቢሰጥ እርግጠኛ መሆነው ምንድን ነው አሁንም አገሪቷ ውስጥ በዚህ አስተሳሰብ የሚመሩ ወጣቶች እንዳሉ አምናለሁ። በዚህ ዙሪያ ላይ የሚሰሩ አደልት የሆኑ ሜንቶሮች፣ አስተማሪዎች፣ ቤተሰቦች እንዳሉ አውቃለሁ። ይሄንን ግን ማስፋት ነው። እኛ ምድር ላይ እንደውም ፕሮ ሊደርሽፕ የሚባል ኖን ፕሮፊት ኦርጋናይዜሽን ፋውንደር ነኝ እኔ እና ከአዲስ አበባ ዩኒቨርሲቲ ጋርም ተነጋግረን ባለፉት አይ ቲንክ 3 ሳምንታት ውስጥም 2 ወርክሾፕ ሰጥተናል። ወጣቱን አስተሳሰቡን እንዲቀይር ኮሚኒኬሽን እንዲኖረው እርስ በርሱ እንዲነጋገር በጋራ ሰርቶ ዩኒቨርሲቲውን፣ ኮሚኒቲውን፣ ሀገሩ እንዲቀይር ወርክሾፖች እየሰጠን ነው ኦን ደ ግራውንድ ኢትዮጵያ ውስጥ። እና ተጠናክሮ እንደዚህ አይነት ነገሮች ከቀጠሉ ወጣቱ ይህን ችግር ያልፈዋል ብዬ አምናለሁ።
ከብዙ ወጣቶች ጋር በተለያዩ አሜሪካ ድምፅ መርሃ ግብሮች ምክንያት እንገናኛለን፣ እናወራለን። የስራ አጥነት ችግር አለ፣ የግጭቶች ጉዳይ አለ፣ ያለመረጋጋቱ ጉዳይ አለ። ከሞላ ጎደል እነዚህ ነገሮች ተጠራቅመው በእነሱ ላይ የፈጠሩባቸው አሉታዊ ስሜቶች አሉ። በዚህ ውስጥም ሆኖ ግን በጎ ሀሳቦችን የሚያጎለብቱበት የራሳቸውን ዕጣ ለመወሰን የሚያስችሏቸው ብልሃቶች ይኖራሉ ወይ?
እንግዲህ እኔ ይሄ በጣም ወሳኝ የሆነ ጥያቄ ነው። ችግር መኖሩን፣ ስለ ችግሩ ማውራት፣ እንዴት ተፈጠረ፣ ማን ነው ችግሩን የፈጠረው፣ ማን ይፍታው የሚለው ላይ ከማተኮር ይልቅ እያንዳንዱ ግለሰብ በግሉ ምን ቢያደርግ ነው ይህን ነገር ቢያንስ በራሱ ህይወት፣ በቤተሰቡ ህይወት፣ በሱ ፕሮፌሽን ላይ ለውጥ ቢያመጣ። ያው የምታውቀው አባባል አለ፣ ቤታችን ቢጸዳ፣ እያንዳንዱ ቤት ቢጸዳ፣ እያንዳንዱ ከተማ ይጸዳል፣ እያንዳንዱ ከተማ ቢጸዳ፣ ሀገር ይጸዳል። እያንዳንዱ ግለሰብ በራሱ ላይ ቢሰራ፣ አሁን የዩኔስኮን የዓለም አቀፉን ድርጅት ዩኔስኮን ብታየው የሚሰሩት በእያንዳንዱ ሰው አይምሮ ውስጥ ሰላም ከፈጠርን በዓለም ላይ ሰላም እናመጣለን ብለው ነው የሚያስቡት። በአንድ አይምሮ ውስጥ ሰላም ከፈጠርክ ሲደመር ዓለም ላይ ሰላም ይመጣል። እኛም ሀገር ያን ማድረግ ይቻላል። እንግዲህ እኔ በግሌ የግሌን ኤክስፒሪየንስን መጥቀስ እችላለሁ። የማጠናቸው ሀገሮች አሉ፣ ከድህነት ከረብሻ ከብጥብጥ የወጡ ሀገሮች እንደኛ በድህነት ተርታ ተመድበው ሶስተኛ ሀገሮች እየተባሉ ያላደጉ ሀገሮች እየተባሉ የወጡትንም ኤግዛምፕል መስጠት እችላለሁ። በግሌ እኔ የተወለድኩት ያደግኩት እንግዲህ ድሀ ከሚባል ቤተሰብ እና ድሀ ከሚባል ሰፈር ነው። ቴሌቪዥን እያየሁ አይደለም ያደግኩት። ላይብራሪ ቴክስትቡክ ለማንበብ 2 ሰዓት በእግሬ እየሄድኩ ነበረ አነብ የነበረው። ህይወቴ የተቀየረው 2 መጽሐፍቶች አንብቤ ነው። የመጀመሪያው መጽሐፍ ያነበብኩት የማርቲን ሉተር ኪንግን ዋት ማነር ኦፍ ኤ ማን የሚል የእሱን ባዮግራፊ ሳነብ አንድ ሰው ምን ያህል ለውጥ እንዳመጣ ሳይ እኔ በድህነትም ብሆን እዚህ የማይሆን ቦታም ብሆን ለካ ከራሴ አልፌ ሌሎች መርዳት እችላለሁ ሌሎችም ማገልገል ይችላሉ የሚል ነገር ውስጥ የተፈጠረ መንግስት ቢያደርገው ጥሩ ነው፣ ዩኒቨርሲቲዎች ቢያደርጉት ጥሩ ነው። ሌሎች ሰዎች ግን ራሳቸው እያንዳንዳቸው ወጣቶች አሁን ሰውን ሳይጠብቁ በግላቸው መጽሐፍ በማንበብ በግላቸው ቁጭ ብለው እኔ አንድ አሁን ሪሊዝ ያደረኩ ቪዲዮ አለ ዩቲዩብ ላይ ሄደው የሚፈልጉ ሰዎች ማየት ይችላሉ። እኔ ፌስቡክ ላይ ፈልገው እዛ ላይ ሪሊዝ ያደረኩት ምንድን ነው ያሳየሁት፣ እኔ ገና የመጀመሪያ ዓመት ተማሪ ሆኜ አዲስ አበባ ዩኒቨርሲቲ ሶስተኛ ዓመት ላይ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ነው የተመረጥኩት። ያን የጀመርኩት ግን ቁጭ ብዬ በመሳል ራሴ ነው። አዲስ አበባ ዩኒቨርሲቲ ውስጥ እንዴት ነው ማለፍ የምፈልገው? እንዴት ነው ማገልገል ያለብኝ? እንዴት ነው ተማሪ መሪ ሆኜ ላገለግል የምችል? እሱን ያየሁት ከሶስት ዓመት በፊት ነው። ማውራት የጀመርኩት በቅርቤ ያሉ ሰዎች ከሶስት ዓመት በፊት ነው። እንቅስቃሴ ጀመርኩ እዛው ፋክልቲ ውስጥ። የማይታወቅ ፋክልቲ ነው፣ ትንሽ ሰዎች ቁጥር ያሉበት ነው። ከዛ ደግሞ በዩኒቨርሲቲ ሌቭል ተወዳደርኩ። የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ተመረጥኩኝ። እንዴት ነው የጀመረው? በትልልቅ ስራ አይደለም፣ በቃ ቁጭ ብዬ በማሰብ ራዕይ በማየት ፖዘቲቭ የሆነ ነገር በማውራት ባገኘኋት አጋጣሚ እጄላችሁ ባለችው ነገር አክሽን በመውሰድ ነው። ይሄ መማር አይጠይቅም። ይሄ ሀብታም መሆን አይጠይቅም። ይሄ ከተለየ ዘር መወለድ አይጠይቅም። አሁን ገጠር የምትለው ቦታ ላይ ያሉ ተስፋ የቆረጠ ቦታ ላይ ያለ ኢትዮጵያዊ እጁ ላይ ያለ ነገር ነው ማውራት። ይሄ ደግሞ እኔ በግሌ የሚያየሁት ነው። ሌሎችም ሀገሮች ከድህነት ሲወጡ ያደረጉት ነገር ነው። ራሳቸውን ቢልድ አደረጉ፣ ከተማቸውን አገራቸውን ቢልድ አደረጉ፣ የተሻለ ኑሮ ማምጣት ችለዋል። ኢትዮጵያውያኖችም የዚህ አቅሙ አለ።
ብዙ ጊዜ እንደዚህ ያሉ ሀሳቦች ሲቀርቡ ሀሳቦቹ ግዙፍ ከመሆናቸው የተነሳ በትንሹ መጀመር የሚችሉ አይመስሉም ለብዙ ወጣቶች። እንደሚታወቀው የግል እርምጃዎች ናቸው ለሀገር የሚተርፉት። አንድ ወጣት በግሉ በትንሹ ሊጀምረው የሚችለው አዎንታዊ ነገር አለ ወይ? እሱን እስቲ ንገሩ።
ሰው በአቅሙ ባለበት ቦታ በትንሹ ጀምሮ እንዴት ነው ማደግ የሚችለው? ብር የለውም፣ አሁን ታዋቂ አይደለም፣ ትምህርት ላይኖረው ይችላል። እንዴት ነው የሚጀምረው የሚለው ጥሩ ነው። ከሌላውም ሀገር ከእኛም ሀገር መውሰድ እንችላለን። ዛሬ ታዋቂ ናቸው የምንላቸው እኛ ሀገር ቤት ያሉ ሀብታሞችን ብትወስድ፣ ዘፋኞችን ብትወስድ፣ ወይም ደግሞ ነጋዴዎች ብትወስድ፣ ፖለቲከኞች ብትወስድ፣ አብዛኞቹ ታዋቂ የሆኑት የጀመሩት ከትንሽ ነገር ነው። ከሰፈራቸው ከአቅማቸው ነው የጀመሩት። ዓለም ላይም ብትወስድ፣ ማህተማ ጋንዲን ብትወስድ ከትንሽ ነው። አሁንም የኛ ወጣቶች ካሉበት ፓሽናቸው ውስጣቸው የሚሰማቸው ነገር አለ። ይህን ነገር ባረግ ብለው ይሄ ነገር ውስጤ ደስ ይለኛል፣ አቅሙ አለኝ፣ ለዚህ ነገር ፓሽኑ አለኝ፣ ይሄ ነገር ኮሚኒቲን ይረዳል፣ ቤተሰቤን ይረዳል ብለው በሚያምኑበት ነገር ላይ አንድ ነገር መጽሐፍ ማንበብ መጀመር ራሱ ትንሽ ነገር ነው። ወይም ደግሞ አጠገባቸው ያሉትን ሰዎች አስተባብረው አንድ ነገር መጀመር ጥሩ ነው። አንዳንዴ ምን እናስባለን፣ ሚሊዮኖችን ማብላት ፈልጋለሁ፣ በቃ ይሄ ነው ራዕይ ይላል አንድ ወጣት። ጥሩ ነው፣ ወጣት ራዕይ ያያል። ነገር ግን መጀመሪያ ያለበት ያ አንድ ሰው ከማብላት ማመን አለባቸው። ከትንሿ ጀምረው መስራት አለባቸው። መጽሐፍ ከማንበብ ወይ ትምህርት ቤት ከመሄድ የሆነ ነገር ከመጀመር የሆነ ነገር ወጥቶ አክሽን በመውሰድ ከዛ መጀመር አለበት።
የአመራር ጥበብ አሰልጣኙን ደራሲውንና አነቃቂ ንግግሮች አድራጊውን ዶክተር አሰግድ ወርቅ አለማውን በአድማጮች ስም አመሰግናለሁ። በነገራችን ላይ አድማጮች፣ ሰፋ ያለው ቆይታችን በድረገጻችን ላይ ስለሚጋራ እንድትሰሙት እንጋብዛለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በቀጣዩ ዘገባችን ደግሞ ወደ ማላዊ እናቀናለን። በተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ከማላዊ ጀምሮ ወደ ተለያዩ ጎረቤት ሀገሮች የሚቀጥል በአነስተኛ ሰው አልባ በራሪዎች መረጃዎችን የሚሰበስቡበት የትምህርት መርሃ ግብር ከተለያዩ የአፍሪካ ሀገራት ለተውጣጡ ወጣቶች በመስጠት ላይ ይገኛል። የቪኦኤው ላሜክ ማሲናን ዘገባ ኤደን ገረመው እንዲህ ታሰማናለች።
ካረን አሳባ በዩጋንዳ ዋና ከተማ ካምፓላ ውስጥ የሚገኘው የበረራ ቤተ ሙከራ እያለች ነው። በድሮን ወይም በአነስተኛ ሰው አልባ በራሪ መሳሪያዎች ካርታዎችና መረጃዎችን የመሰብሰብ ፍቅር ያደረባት። አሁን ደግሞ ማላዊ ውስጥ በተከፈተው የአፍሪካ የድሮንና የመረጃ መሰብሰቢያ ከፍተኛ ትምህርት ቤት ውስጥ አነስተኛ ሰው አልባ በራሪ መሳሪያዎች ድሮን መስራት እየተማረች ነው።
Right now we are learning how to assemble a drone right from the start, considering its weight, considering the center of gravity,
አሁን ላይ ድሮን ከመጀመሪያው ጀምሮ እንዴት እንደሚሰራ እየተማርን ነው። ክብደቱን፣ ማዕከላዊ የስበት ኃይልን፣ የአቅጣጫ ማግኛ መገልገያውንና ሌሎች ኤሌክትሪክ ጉዳዮችን በመስራት እያየን ነው። ነበር ያለችው አሳባ። አሳባ ከመላው አፍሪካ ለሶስት ወራት የሚሰጠው አነስተኛ ሰው አልባ በራሪ ድሮኖች የመስራት ስልጠና ለመካፈል ከመጡ 26 አፍሪካውያን ተማሪዎች መካከል አንዷ ናት። ይህ በአመት 150 ተማሪዎችን እንዲያሰለጥን የሚጠበቅ መርሃ ግብር በተባበሩት መንግስታት የህፃናት መርጃ ድርጅት ድጋፍ ይደረግለታል። እንደ ተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ከሆነ እንደ አውሮፓውያን አቆጣጠር በ2016 የተጀመረው ይህ የአፍሪካ የመጀመሪያው የድሮን ሽግግር መርሃ ግብር ድሮኖችን ለሰብአዊ መርጃ አገልግሎት ለመጠቀም ያግዛል። በማላዊ የተባበሩት መንግስታት የህፃናት መርጃ ድርጅት ተወካይ ሩዶልፍ ሽዌንክ ድሮኖቹ ሰፊ የሆነ ተግባራዊ ጥቅም ይኖራቸዋል ይላሉ።
For example, transporting supplies, medical supplies to remote areas or transporting samples very fast, you know, where
ለምሳሌ ለማጓጓዝ ረጅም ጊዜ የሚፈጁ የህክምና መረጃዎችን አለያም ናሙናዎችን ከቦታ ቦታ በአጭር ጊዜ ለመውሰድ ያገለግላል። ያደጋ ጊዜ ዝግጅነትም ላይ ሰርተናል። ምክንያቱ ደግሞ ጎርፍ ሲመጣ በድሮን መረጃ በመውሰድ መዘጋጀት ይቻላል።
ይህ አነስተኛ ሰው አልባ በራሪ መርጃ መሰብሰቢያዎች ወይም የድሮን ፕሮጀክት ትምህርት በአሜሪካ ሀገር ቨርጂኒያ ፖሊቴክኒክ ተቋም ወይም ቨርጂኒያ ቴክ የተቀረጸ ነው። ኬቨን ኮቸርስበርግ የቨርጂኒያ ቴክ ተባባሪ ፕሮፌሰር ናቸው። ስለ ትምህርቱ ይዘት እንዲህ ያስረዳሉ።
We go through 3 modules in this program. They learn drone logistics, drone technologies.
በዚህ መርሃ ግብር ውስጥ 3 የመማሪያ ጥራዞችን አካተናል። የድሮን ቴክኖሎጂን ተግባራዊ ስለማድረግ ማለትም ድሮን ማብረር ብቻ ሳይሆን መስራትና መያዙ እንዲሁም ስላፈጻጸሙም አካተናል።
የድሮን ተቋሙ እንደ ቲም ቪኮ ኳዋ ዚንግዌ ያሉ ተማሪዎችንም አነቃቅቷል።
I have a vision that I can start the first Malawian space agency here in Malawi, which we can be raising.
ለምሳሌ ማላዊ በስነ ምህዳር መዋዠቅ የተነሳ ለጎርፍ አደጋ ተጋላጭ ናት። ስነ ምህዳራዊ የመረጃ አያያዝና የተለያዩ መተግበሪያዎችን በመጠቀም የመጀመሪያውን የህዋ ተቋም ለመክፈት ህልም አለኝ።
የመጀመሪያዎቹ የአፍሪካ ድሮን ተቋም ተመራቂዎች በመጋቢት ወር ትምህርታቸውን እንዲያጠናቅቁ ይጠበቃል። ይህ የአፍሪካ የድሮን ቴክኖሎጂ ተቋም እንደ አውሮፓውያን አቆጣጠር በ2022 ማለትም ከሁለት ዓመታት በኋላ ከማላዊ የሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር የነጻ የማስተርስ ዲግሪ መርሃ ግብር እንደሚጀምርም ይጠበቃል።
አድማጮቻችን ጋቢና VOA ያዲሱ ትውልድ ድምጽ ይቀጥላል። አሁን ደግሞ አጫጭር የስፖርት ጉዳዮችን የምንጋራበት ሰዓት ነው። ባልደረባዬ ግርማቸው ከበደ አብሮኝ ቆያል። ግርማቸው እንዴት አመሸህ?
እግዚአብሔር ይመስገን አፍታሙ፣ እንዴት አመሸህ?
እንግዲህ ግርማቸው ከኢትዮጵያ ፕሪሚየር ሊግ መሰንበቻ ጨዋታዎች እንጀምር። የኢትዮጵያ ፕሪሚየር ሊግ ጨዋታዎች 12ኛ ሳምንት ቀጥለው ሰንብተዋል። እነማን ድል ቀናቸው፣ እነማን ሽንፈትን አስተናገዱ የሚለውን እስቲ አጋራን።
የ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የተመቹት ለቅዱስ ጊዮርጊስ ይመስላል። ምክንያቱም በሳምንቱ መጨረሻ በተካሄዱት ጨዋታዎች ቅዱስ ጊዮርጊስ አሸንፎ የሊጉ መሪ መቀለ 70 እንደርታ በመሸነፉ ምክንያት አሁን የመሪነት ቦታቸው ተለዋውጧል። ከሁሉም በላይ ደግሞ የቅዱስ ጊዮርጊስ ድል በሰፊ ጎሎች የታገዘ ድል እንዲሁም ደግሞ ምናልባትም ባለፉት 2 ዓመት ከ6 ወር ካሳየው ብቃት አንጻር ይሄኛው ጨዋታ እጅግ የተሻለ ብቃት ያሳየበት ጨዋታ ነበር። ያው ቅዱስ ጊዮርጊስ ያሸነፈው ሲዳማ ቡናን ነው። 6-2 በሆነ ውጤት ነው ያሸነፈው። ከማሸነፉ በተጨማሪ ደግሞ ከተከላካይ መስመር እስከ አጥቂ መስመር ድረስ በጣም የተዋጣለት የሚባል ምናልባትም ሻምፒዮንነት ለመሆን የሚያደርገውን ፉክክር ሊያቀልለት የሚችል ብቃት ነው ያሳየው። ከፊት መስመር ላይ አቤል ያለውና ጌታነህ ከበደ የነበራቸው ጥምረት በጣም አስገራሚ የሚባል ነው። ሁለቱ እርስ በርስ ጎል የሚሆን ኳስ ተቀባብለዋል። ጌታነህ ያስቆጠራቸውን 2 ኳሶች አቤል ያለው ነው ያቀበለው። አቤል ደግሞ 2 ጎሎችን አስቆጥሯል። እንዲሁ እነዚህን ሁሉ ነገሮች ስንመለከት እጅግ የተለየ ብቃት የታየበት ጨዋታ ነበረ። በአማካይ ክፍሉም ላይ እንዲሁም ደግሞ በተከላካይ መስመሩም አሰልጣኙ በኋላ ላይ እንዳሉት ከስተት ከመስራታቸው ውጪ በጣም የተሻለ ብቃት ያሳዩበት ጨዋታ ስለሆነ ወደ ሊጉ መሪነት መጥተዋል ቅዱስ ጊዮርጊሶች እና ያለፉት 2 ዓመት ተኩል የነበራቸውን የአሰልጣኝ ቅጥር ችግር፣ የተጫዋቾች ምልመላ ችግር እየቀረፉ እየመጡ እንደሆነ ያሳዩበት ጨዋታ ነው። ከዚህ ውጪ መቀለ 70 እንደርታ ከሜዳው ውጪ መሸነፉ ደግሞ ነው ለሌላው ለቅዱስ ጊዮርጊስ ጥቅም የሆነው ማለት ነው። መቀለ በጅማ አባጅፋር ጅማ ላይ 1-0 ተረቷል። በዚህ ሳምንት ከተመዘገቡት ውጤቶች ትንሽ አስገራሚ የሚሆነው ግን የኢትዮጵያ ቡና በአዳማ ከተማ 3-2 መሸነፉ ነው። አዳማ ከተማ በዚህ ውድድር ዘመን ለተጫዋቾች ደሞዝ ከመክፈል የአስተዳደር ችግሮች ጭምር ያሉበት ክለብ ነው። ልምምድ በስነ ስርዓቱ አይሰራም እየተባለ ትችት የሚስተናገድበት ክለብ ነውና በዚህ ሁሉ መሃል ግን በትላንትናው ዕለት ኢትዮጵያ ቡናን 3-2 በማሸነፍ አሁንም የማሸነፍ ፍላጎት ያለ ቡድን እንደሆነ በደንብ አሳይቷል። ግን ደግሞ አዳማ የእግር ኳስ ባህል ያለበት ከተማ ነው። እንደ ከተማ ክለቡም ደግሞ ባለፉት 10 አመታት በሊጉ እንግዲህ በመቆየት እያሳየ ይገኛል ማለት ነው የብቃቱን የጨዋታ እንቅስቃሴውን ሁሉ። ስለዚህ ትልቆቹ ውጤቶች በዚህ ሳምንት የተመዘገቡት እነዚህ ናቸው።
ትናንት ምሽት በአሜሪካውያን ዘንድ ትልቅ ስም ያለው የአሜሪካ እግር ኳስ የማጠናቀቂያ ጨዋታ ተደርጓል። የጭንቅላት መከላከያ ቆብና የሰውነት መከላከያ የለበሱ ተጫዋቾች አንደኛው ወደ ሌላኛው ክልል ሙልሙል ኳስ ይዞ እንዳይሻገር ሲተናነቁ አምሽተዋል። በስተመጨረሻ ግን የካንሳስ ሲቲ ቺፍስ ቡድን የሳን ፍራንሲስኮ 49ers ተጋጣሚውን 31-20 አሸንፏል። የዚህ ጨዋታ መግቢያ ከ800 እስከ 2500 ዶላር እንደነበረ USA Today ዘግቧል። በጨዋታው ጣልቃ የሚታዩ ማስታወቂያዎች እንዲታዩላቸው ኩባንያዎች ከ5 ሚሊዮን ዶላር ጀምሮ እንደከፈሉም ተሰምተዋል። በጨዋታው አጋማሽ ላይ ዘንድሮው ጄኒፈር ሎፔዝ እና ሻኪራ ተመልካቾችን በውብ ሙዚቃና ውዝዋዜ ዘና ፈካ አድርገዋል። ሱፐር ባውል በመባል የሚጠራው ይህ ውድድር የብሔራዊ እግር ኳስ ሊግ ቻምፒዮን የሚለይበት የስፖርት አውድ ብቻ አይደለም። በመላ ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ በቴሌቪዥን መስኮት የሚመለከቱት የቤተሰብ መሰባሰቢያ አውድም ነው። ግርማቸው፣ ወደ ቀጣይ ጉዳያችን ስንሻገር ከቻይና የተነሳው የኮሮና ቫይረስ የመላው ዓለም የጤና ስጋት ሆኗል። በዚህ ምክንያት በቻይና ሊደረጉ የነበሩ ስፖርታዊ ክንውኖች ሳይቀር እየተሰረዙ መሆናቸው እየተሰማ ነው። እስካሁን ድረስ የትኞቹ የስፖርት ክንውኖች ተሰርዘዋል? በአጠቃላይ የኮሮና ቫይረስ በዓለም ስፖርት ላይ የጣለው ድባብ ምን መልክ አለው?
ሀብታሙ፣ የኮሮና ቫይረስ የቻይናን የስፖርት እንቅስቃሴ ብቻ ሳይሆን ዓለም አቀፍ የስፖርት እንቅስቃሴዎችን ጭምር እየገደበ ነው የሚገኘው። የእስያ አትሌቲክስ ማህበር በሚቀጥለው ሳምንት ማድረግ የነበረበትን በቻይና የቤት ውስጥ የአትሌቲክስ ውድድር ሰርዟል፣ አያካሄድም። የዓለም አትሌቲክስም ናንጂንግ ከተማ ሊያዘጋጀው የነበረው መጋቢት መጀመሪያ ላይ የቤት ውስጥ የአትሌቲክስ ውድድርን እሱንም ለሚቀጥለው ዓመት በአንድ ዓመት አራዝሟል። ስለዚህ ሁለቱ ትልልቅ የአትሌቲክስ ውድድሮች በቻይና ሊካሄዱ የነበሩት አንድም በአህጉራዊ የአትሌቲክስ ማህበር ሁለትም በዓለም አቀፉ የአትሌቲክስ ተቋም እንዲሰረዙ ተደርገዋል ማለት ነው። ይሄ ለውድድሮቹን በአንድ ዓመት እንዲገፉ ስለሚያደርግ በጣም ትልቅ የውድድር መዛባትን የሚፈጥር ነው። ከዚህ በተጨማሪ የእስያ እግር ኳስ ኮንፌዴሬሽንም ሌላ ውሳኔ አስተላልፏል። ይሄንም ያደረገው ምንድን ነው? በቻይና ሊካሄድ የነበረው ለቶኪዮ 2020 የኦሎምፒክ ጨዋታዎች በሴቶች እግር ኳስ የሚደረገው ቻይና ያለችበት ምድብ ማጣሪያ ወደ አውስትሬሊያ እንዲወሰድ ተደርጓል። ከዚህ በተጨማሪ ደግሞ የቻይና የሱፐር ካፕ ውድድርም ተሰርዟል። የሚቀጥለው ሳምንት ነበር መጀመር የነበረበት፣ ነገር ግን እሱም እንዲሰረዝ ተደርጓል። ስለዚህ የቻይና የሀገር ውስጥ ውድድሮች ብቻ ሳይሆን ዓለም አቀፍ ውድድሮችም እንዲሰረዙ ተደርጓል ማለት ነው።
የስፖርት ጉዳይ ዘጋቢያችን ግርማቸው ከበደ ከአዲስ አበባ በጣም አመሰግናለሁ። መልካም ምሽት ይሁንልን።
አመሰግናለሁ ሀብታሙ። ለሁላችሁም መልካም ምሽት ይሁንላችሁ።
አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩም አስተናገድኳችሁ። አቀናባሪያችን ደግሞ ኤልያስ አስማረ ነበረ። መልካም ምሽት ይሁንላችሁ። ምልክሽን ባየው ባየው አልሰለች ያለኝ ባየው
Yeah, ኩን ራዲዮ ሰገለ አሜሪካቲ